ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዝያ 8 2016 ዓ ም መሰናዶ ጀመረ። በራያ አላማጣ የወረዳው አስተዳዳሪ መገደላቸውን የአይን እማኞች ለአሜሪካ ድምጽ ገለጹ።
መከላከያና ፌዴራል እዛው ከተማ ውስጥ ብቻ አለ። ከተማው ላይ ኦልሞስት ገብተዋል ማለት ይቻላል። ዙሪያው ላይ እና የዳርዳር ባላን ሁሉንም ኤሪያዎች ተቆጣጥረዋል። አሁን ስምምነቱ ፈርሷል።
ተቆጣጣት ክልወጣለው ግን
ሁኔታው መቀየር አለበት ብለን ብናምንም ማንኛውንም ቦታ በኃይል መያዝ አንፈልግም። ኮረም መግባት እንችላለን፣ ግን በዚያ መንገድ አንመርጥም።
የሰማችሁት የቀደሙት የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ሲሆኑ የተከተሉት ደግሞ በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ነው የሰማችሁት። በምሽቱ በዚህ ዙሪያ ዘገባ አለን። በሌላ በኩል በቤጊ ወረዳ በቀጠለው ግጭት ሶስት ሰዎች መገደላቸውን ነዋሪዎች ገልጸዋል። ይህንንም ይዘነዋል። ይህንና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን ወደ እናንተ እያደረስን እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያል ያለን የደንገረመው መሰናዶውን በምራት ጽዮን ግርማ በዋና አዘጋጅነት እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከስቱዲዮ በመከወን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው ዜናዎች እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን በኢትዮጵያ ለሰብአዊ እርዳታ የሚውል የአንድ ቢሊዮን ዶላር ለማሰባሰብ ማቀዱን የመንግስታቱ ድርጅት አስታወቀ። ዓለም የነዳጅ አቅርቦት ሊስተጓጎልና የዋጋ ንረት ስጋትም እያየለ ነው። የትራምፕ የሁለተኛ ቀን የችሎት ውሎን የሚመለከትም ይዘናል። አሁን ወደ ዝርዝሩ። በኢትዮጵያ ለሰብአዊ እርዳታ የሚውል የአንድ ቢሊዮን ዶላር ለማሰባሰብ ማቀዱን የመንግስታቱ ድርጅት አስታወቀ። የተባበሩት መንግስታት ድርጅት ዛሬ ማክሰኞ እንዳስታወቀው በግጭት ለምትታመሰውና በጎርፍና ድርቅ ለተጠቃችው ኢትዮጵያ የሚያስፈልገውን የሰብአዊ እርዳታ አቅርቦት ከፍ ለማድረግ የአንድ ቢሊዮን ዶላር ለማሰባሰብ ጥረት ይዟል። ከኢትዮጵያና ከእንግሊዝ መንግስት ጋር በመተባበር የተባበሩት መንግስታት ድርጅት ጄኔቫ ላይ ያካሄደው የገንዘብ ማሰባሰብ ዘመቻ ለ15.5 ሚሊዮን ሰዎች የሚሆን የነፍስ አድን እርዳታና ለተጨማሪ 10.4 ሚሊዮን ሰዎች የሚሰጠውን የምግብ እርዳታ መጠን ለማሳደግ የታለመ መሆኑም ተመልክቷል። የአስቸኳይ እርዳታ የሚጠይቁ ሁኔታዎች በድርቅና በጎርፍ እንዲሁም በግጭት እየተባባሱ የመጡ ናቸው ሲል የተባበሩት መንግስታት ድርጅት ሰብአዊነት ጉዳዮች ቢሮ ኦቻ አስታውቋል። ኤልኒኞ በሰሜናዊ የአገሪቱ ክፍል በሚገኙ ደጋማ አካባቢዎች ያለውን ድርቅ ማባባሱ፣ በሚሊዮኖች የሚቆጠሩ ሰዎች የውሃ አቅርቦት እጥረት፣ የግጦሽ ሳር እጦትና የምርት መጠን ማሽቆልቆል ያስከትሏቸው ፈተናዎችን ለመቋቋም እየተጣጣሩ ናቸው ብለዋል። በያዝነው ዓመት በግጭቶችና የአየር ንብረት ለውጥ ባስከተሏቸው ችግሮች የተነሳ ቁጥራቸው ከ21 ሚሊዮን በላይ የሚደርሱ ሰዎች ኢትዮጵያ ውስጥ ሰብአዊ እርዳታ እንደሚፈልጉ የገለጸው ኦቻ ከሐምሌ እስከ መስከረም ባሉት ወራት ቁጥራቸው 10.8 ሚሊዮን የሚደርስ ሰዎች ለከፋ የምግብ ዋስትና እጥረት መጋለጣቸውንም ጨምሮ አመልክቷል። በተያያዘ በእንግሊዝ ለኢትዮጵያ የምትሰጠውን እርዳታ መጠን ለማሳደግ ተጨማሪ 100 ሚሊዮን ፓውንድ ወይም 124.58 ሚሊዮን ዶላር እንደምትሰጥ ቃል ገብታለች። በብሪታንያ የውጭ ጉዳይ ሚኒስትር የልማትና የአፍሪካ ጉዳዮች ምክትል ሚኒስትር አንድሩ ሚሸል ሲናገሩ ለኢትዮጵያ ተጨማሪ እርዳታ ለመስጠት የተገባው ቃል የባህረ ሰላጤውን ሀገሮች ጨምሮ ሌሎች ሀገራት እንዲሳተፉ ያበረታታል በሚል ያሳደረባቸውን ተስፋም ገልጠዋል። የትራምፕ የሁለተኛ ቀን የችሎት ውሎ ቀጥሏል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ትራምፕ የወንጀል ክስ ጉዳይ የሚያዩት የኒውዮርኩ ዳኛ ዛሬ ማክሰኞ በችሎቱ የሁለተኛ ቀን ውሎ ከህዝብ የተውጣጡና የመምረጥ እድል ከገጠማቸው ለዳኝነት ሊቀመጡ ከሚችሉ ግለሰቦች ውስጥ የተወሰኑትን አሰናብተዋል። በደንቡ መሰረት ንጻና ገለልተኛ ሆኖ በብቃት መዳኘት ይችሉ እንደሆን ማጣሪያ በሚደረግበት በዚህ ሂደት ወቅት ከቀረቡት ሰዎች ውስጥ አንዲት የኒውዮርክ ከተማ ነዋሪ የሆኑ ሴት ለሊቱን ስለ ጉዳዩ ሲያስቡ ገለልተኛና አድሏዊ ሳይሆኑ መፍረድ እንደማይችሉ መገንዘባቸውን ጉዳዩን ለሚያስችሉት የግዛቲቱ ጠቅላይ ፍርድ ቤት ዳኛ ሁዋን ምርቻን ተናግረዋል። አንድ ግለሰብም ተስፋ የማደርገውን ያህል ገለልተኛና ካድሎ ነጻ የመሆን የሚችል አይመስለኝም ሲሉ ያደረባቸውን ስጋት ለፍርድ ቤቱ ገልጠዋል። ከሪፐብሊካን ፓርቲ ወገን የሆኑ በርካታ ወዳጆችና ዘመዶች እንዳሏቸው ያመለከቱ አንድ ሌላ ግለሰብ ደግሞ በዚህ የተነሳ ሳይታወቀኝ ለእነርሱ ላደላችል ይሆናል ሲሉ ስጋታቸውን ገልጸው በተመሳሳይ ከዳኝነቱ ተሰናብተዋል። በሚቀጥለው ዓመት በጥቅምት ወር መገባደጃ በሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲያቸው እጩ በመሆን ከፕሬዝዳንት ባይደን ጋር የሚፎካከሩት ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2016 በተካሄደው ፕሬዝዳንታዊ ምርጫ አሸንፈው ወደ ዋይት ሀውስ ከመግባታቸው አስቀድሞ ከጋብቻ ውጭ የሆነ ግንኙነት ፈጽመዋል በሚል የተነሳውን ጉዳይ ለመሸፋፈን በከፈሉት ገንዘብና ምስጢር ለመደበቅ በማሴር በሚል ነው የተወነጀሉት። የዓለም ነዳጅ አቅርቦት መስተጓጎልና የዋጋ ንረት ስጋት እያየለ መጥቷል። የዓለም የነዳጅ አቅርቦት ሊስተጓጎልና ከፍተኛ የዋጋ ጭማሪ ሊያስከትል ይችላል የሚለው ስጋት እያየለ መምጣቱ ነው የተዘገበው። በመካከለኛው ምስራቅ የሚታየውን ከፍተኛ ውጥረት ተከትሎ ከኢራን የነዳጅ ኢንዱስትሪ ጋር በተያያዙ አንዳንድ ተጨማሪ እውነታዎች ሳቢያ ወደ ዓለም ገበያ የነዳጅ ምርት የሚቀርበው የነዳጅ ምርት ሊስተጓጎል መቻሉ ነው የተነገረው። ከነዳጅ ዘይት ላኪ ሀገሮች ድርጅት በነዳጅ ምርቷ በሶስተኛ ደረጃ ላይ የምትገኘው ኢራን በቀን መጠኑ 3 ሚሊዮን በርሜል የሚጠጋ የነዳጅ ዘይት ከጠቅላላውም የዓለም ነዳጅ ምርት 3% ያህሉን የምታቀርብ ናት። የተከታታይ ዓለም አቀፍ ማዕቀቦች ኢላማ ሆኖ የቆየው የኢራን የነዳጅ ምርት እንደ አውሮፓውያን ዘመን አቆጣጠር በ2015 የኒውክሌር ፕሮግራሟ ጋር በተያያዘ በምዕራብ ሀያላን አገሮችና በቴህራን መካከል ተደርሶ የነበረውን ስምምነት የኢራንን ገቢ ለመገደብ በታለመ እቅድ የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በ2018 ዳግም ማዕቀቦችን ተፈጻሚ ካደረጉ በኋላ ኢራን የምታመርተው የነዳጅ መጠን በእጅጉ ቀንሶ መቆየቱ ይታወቃል። ሆኖም በፕሬዚዳንት ጆ ባይደን የስልጣን ዘመን የማዕቀቦቹን መላላትና ቻይና ዋናዋ የኢራን ነዳጅ ሸማች አገር ሆና እየሆነች መምጣቷ ተከትሎ ኢራን የማዕቀቦቹን ተጽዕኖ መቋቋም ችላለች ሲሉ ተንታኞች ያስረዳሉ። በአንጻሩ የባይደን አስተዳደር በኢራን ላይ ጥሎት የነበረውን ማዕቀብ እንዳላነሳ የገለጹት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ በበኩላቸው አስተዳደሩ በቴህራን ላይ የሚያደርገውን ጫና እያሳደገ መሆኑን መናገራቸውን ሮይተርስ በዛሬው ዕለት ባወጣው ዘገባ አመልክቷል። እንግሊዝ ጥገኝነት ጠያቂዎችን ወደ ሩዋንዳ ለማዛወር የነደፈችው ረቂቅ ሕግ ሊጸድቅ ነው ተባለ። የብሪታንያ ጥገኝነት ጠያቂዎችን ወደ ሩዋንዳ ለማዛወር የያዘችውና ከፍ ያለ ተጽዕኖ እንደሚያሳድርም የታመነው ይህ እቅድ የአገሪቱ ሕግ ሊሆን መቃረቡ ነው የተዘገበው። የእቅዱ ተቃዋሚዎች በአንጻሩ ስደተኞችን በኃይል ከሀገር የማስወጣቱን ውጥን ማገድ የሚችል አዲስ የሕግ መቋቋሚያ ለማበጀት ጥረት ይዘዋል። የጠቅላይ ፍርድ ቤቱን እገዳ ተጽዕኖ ለማስቀረትና በላይኛው ምክር ቤት የቀረበውን ተቃውሞ ለመቋቋም የታለመው ይህ ሕግ በያዝነው ሳምንት በአገሪቱ ፓርላማ ይጸድቃል ተብሎም ተጠብቋል። የሩዋንዳ እቅድ የሚል ቅጽል የተሰጠው ይህ ውጥን ጠቅላይ ሚኒስትር ሪሺ ሱናክ ሕገወጥ ስደተኞችን ወደዚያች አገር የሚያጓጉዙ ጀልባዎች እንቅስቃሴ ለማስቆም ለገቡ ቃል ወሳኝ እርምጃ ነው ተብሏል። ጉዳዩን አስመልክቶ አስተያየት የሰጡት የሱናክ ቃል አቀባይ ዴቭ ፓሪስ ትናንት ሲናገሩ የእንግሊዝ ፓርላማ በያዝነው ሳምንት በሕገ ወጥ አስተላላፊዎች ከፍተኛ እንግልትና ብዝበዛ የሚፈጸምባቸውን ሰዎች ሕይወት የሚታደግ ሕግ የማጽደቅ ዕድል ያገኛል ብለዋል። አሁን ባለው አካሄድ መቀጠል እንደማንችል ግልጽ ነው። በመሆኑም ይህ ሁኔታ የሚለወጥበት ጊዜው አሁን ነው ሲሉም ተሰምተዋል። በአነስተኛ ጀልባዎች ተጓጉዞ የእንግሊዝ ቻናልን በማቋረጥ ከዚያ የሚደርሱትን ጥገኝነት ጠያቂዎች ወደ ምስራቅ አፍሪካዊቱ አገር ለማዛወርና በቋሚነትም ኑሯቸውን ከዚያ እንዲያደርጉ በማቀድ ሁለቱ አገሮች የተፈራረሙት ይህ ስምምነት 2 ዓመታት አስቆጥሯል። ይሁንና በፍርድ ቤት የታገደው እቅድ እንግሊዝ በትንሹ 470 ሚሊዮን ዶላር ሊያስወጣት እንደሚችልም ተገምቷል። ተመራማሪዎች በአሁኑ ጊዜ የአረቢካ ቡናን ዝርያ ከ610 ሺህ እስከ 1 ሚሊዮን ዓመታት በፊት ኢትዮጵያ ውስጥ መገኘቱን በጂኖም ማረጋገጣቸውን ተመለከተ ወይም ተዘገበ የሚለው የመጨረሻው ዘገባ ነው። ክብራትና ክብራን ለሰዓቱ የዓለም ዜናዎች ያዝነውም እዚህ ላይ አበቃ። መልካም ምሽት።
የተከታተላችሁትን የምሽቱን የዓለም ዜናዎች ያደረሳችሁ አላ ከበደ ነበር። እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዝያ 8 2016 ዓ.ም መሰናዷችንና ዝግጅቶቻችን ይቀጥላሉ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር፣ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያ ናቸው። ሁላችንም አብራችን ታመሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገራለን። የምሽቱ የመጀመሪያው ዘገባችን የራያ አላማጣ ወቅታዊ ሁኔታን ይመለከታል። በራያ አላማጣ ወረዳ ግጭት በመቀስቀሱ የከተማው ጊዜያዊ አስተዳደር አመራሮችና በአስር ሺዎች የሚቆጠሩ ነዋሪዎች በግጭቱ ምክንያት መፈናቀላቸውን የከተማው ከንቲባ ገልጸዋል። በግጭቱ የወረዳው አስተዳዳሪ ሞላ ደርበው መገደላቸውን የአይን እማኝ ነን ያሉ ተፈናቃዮችም ለአሜሪካ ድምጽ ተናግረዋል። በሌላ በኩል ግጭቱ አካባቢ በሚገኙ ሚሊሻዎች የተፈጠረ መሆኑንም የክልሉ ምክትል ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ገልጸዋል። ምክትል ፕሬዚዳንቱ ዛሬ ማክሰኞ በሰጡት መግለጫ አስተዳደራቸው በኃይል ለመቆጣጠር የሚፈልገው አካባቢ እንደሌለም ተናግረዋል። የአላማጣ ከተማ ከንቲባ አቶ ኃይሉ አበራ በበኩላቸው የትግራይ ክልል ታጣቂዎች የፕሪቶሪያን የሰላም ስምምነት ጥሰው የራያ አላማጣ አካባቢዎችን ተቆጣጥረዋል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በማህበራዊ የትስስር ገጻቸው ባሰፈሩት ጽሁፍ ክስተቱ በፌዴራል መንግስትና በትግራይ ክልል ጊዜያዊ አስተዳደር ወይም ደግሞ በህወሓት አሊያም ደግሞ በትግራይና በአማራ ክልሎች መካከል የተፈጠረ ግጭት አይደለም ብለዋል። ሙልጌታ አጽብሃ ዘገባለሁ።
የፌዴራሉ መንግስት አከራካሪ ከሚላቸው የትግራይና የአማራ ክልሎች አዋሳኞች መካከል የሆነው የራያ አላማጣ ወረዳ አብዛኞቹ አካባቢዎች ከትግራይ ክልል በኃይል በገቡ ታጣቂዎች መያዛቸውን የአላማጣ ከተማ ጊዜያዊ ከንቲባና የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ አስታወቁም። ከንቲባው አቶ ኃይሉ ዛሬ ማክሰኞ ለአሜሪካ ድምፅ እንደገለጹት ታጣቂዎቹ ከአላማጣ ከተማ ውጭ የቀረውን የወረዳውን አካባቢ በኃይል መያዛቸው የፕሪቶሪያው የሰላም ስምምነት መጣሱን ያመለክታል ብለዋል።
መከላከያና ፌዴራል እዛው ከተማ ውስጥ ብቻ አለ። ከተማው ላይ ኦልሞስት ገብተዋል ማለት ይቻላል። ዙሪያው ላይ እና የዳርዳር ባላን ሁሉንም ኤሪያዎች ተቆጣጥረዋል። አሁን ስምምነቱ ፈርሷል። የክልሉ መንግስት አሁን ምንም ያለው ነገር የለም። መግለጫ ማውጣት የሚጠበቅበት ነበር።
አቶ ኃይሉ የከተማው ጊዜያዊ አስተዳደር አመራሮችና በርከት ያሉ የከተማዋ ነዋሪዎች ወደ ቆቦና አካባቢው መፈናቀላቸውን ገልጸዋል።
ቆቦ አስተዳደር ጋር ሆኜ ተፈናቃይ ቦታ ማረፊያ ቦታ ስጡኝ ብዬ አሁን የሄድን ቦታ እየመረጥ ነው። በአስር ሺዎች የሚቆጠር ሰው ወጥቷል። በቃ ድንገተኛ ነው። ምን ለዕለት ጉርስ የለውም። አሁን የለበሳትን ድንገት እንትን ብሎ ይወጣል።
በሌላ በኩል በራያ አላማጣ አካባቢ በተቀሰቀሰ ግጭት ከአላማጣ ወደ ቆቦ ከተፈናቀሉ የከተማ ነዋሪዎች መካከል ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪም
ከሆስፒታል ግልኮዙን ነቅሎ የነቀለ እስከዛ ድረስ ነው። በጣም ተዳክመዋል። ያው ግን ያው የቆቦ ሰው የኛ ሰው ነው። ወጥቶ የተቀበላቸውም አለ። መኪና ይዞ የቆቦ ሰው መጥቶ የተቀበላቸውም አለ። ከዚህ በፊትም እነሱ ጋር ቁጭ ብለን ሲረዱን ነው የነበሩት የቆቦ ህዝብ። እንግዲህ ምን ፈጣሪ መልሰው ነው። እንግዲህ
የራያ አላማጣ ወረዳ አስተዳዳሪ ሞላ ደርበው መገደላቸው የአይን እማኝ ነን ያሉ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። ይሁንና የአሜሪካ ድምፅ ስለ አስተዳዳሪው አሟሟት ዝርዝር መረጃ ለማግኘት አልቻለም። ስለ ጉዳዩ ለማጣራት ቀደም ሲል ወደ ጠየቅናቸው የአላማጣ ከተማ ከንቲባ አቶ ኃይሉ አበራ የእጅ ስልክ ላይ መልሰን ብንደውል ስልካቸው አልሰራልንም። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀኔራል ታደሰ ወረደም ዛሬ ማክሰኞ ለብዙሃን መገናኛዎች በሰጡት መግለጫ ባለፉት ቀናት በራያ አላማጣ አካባቢ የተፈጠረው ግጭት በተፈናቀሉ ሚሊሻዎችና በአማራ ክልል በተዋቀሩት የራያ አላማጣ ታጣቂ አካላት መካከል የተፈጸመ የአካባቢ ግጭት ነው ብለዋል።
በአማራ ክልል ከተያዙ አካባቢዎች እየተነሱ የሚያደርጉት ትንኮሳ አለ። የእኛ ተፈናቃይ ሚሊሻዎችም ወደ ቀያቸው መመለስ ይፈልጋሉ። ብዙ ክረምቶች ስላለፈባቸው ትንኮሳ ሲደርስባቸውም የሚሰጡት የአጸፋ ተኩስ ነው። ከአካባቢው ታጣቂዎች ጋር እንጂ ከፌዴራሉ የጸጥታ ኃይሎች ጋር የተፈጸመ አንድም ግጭት የለም። በዚህ ግጭት የሚፈጠር መገፋፋትም እስከ አላማጣ ከተማ ጫፍ ሊደርስ ይችላል።
ምክትል ፕሬዚደንቱ አያይዘውም የትግራይ ክልል ጊዜያዊ አስተዳደር ያላማጣንም ሆነ የኮረም ከተሞች በኃይል ለመቆጣጠር ፍላጎት እንደሌለው ገልጸዋል።
ሁኔታው ክልወጣለው ግን
ሁኔታው መቀየር አለበት ብለን ብናምንም ማንኛውንም ቦታ በኃይል መያዝ አንፈልግም። ኮረም መግባት እንችላለን፣ ግን በዚያ መንገድ አንመርጥም። አላማጣ ክፍተት ተፈጥሮ ነበር። ስለተቻለ ግን ዝም ብለን መግባት የለብንም። ከፌዴራሉ መንግስት ጋር እንዴት እንፍታው ተባብለን የተነጋገርንበት መንገድ አለ። የተግባባንበትን መንገድ ነው የምንከተለው።
ምክትል ፕሬዚደንቱ በመግለጫቸው የፌዴራሉ መንግስት አከራካሪ እያለ የሚጠራቸው የሁለቱ ክልሎች አዋሳኞች የሚታወቁ የትግራይ ክልል አካባቢዎች እንጂ አከራካሪ አይደሉም ብለዋል። በእነዚህ አካባቢዎች ስለሚፈጸሙ ተግባራት ከፌዴራሉ መንግስት ጋር መግባባት ላይ ተደርሶባቸዋል ያሏቸው ነጥቦችም አብራርተዋል። ከጦርነቱ በፊት የተመሰረቱ አስተዳደሮች እንዲሁም የአካባቢ ፖሊስና የጸጥታ መዋቅሮች እንዲፈርሱ መስማማታቸው የገለጹትን ሌተናል ጄኔራል ታደሰም ከጦርነቱ በኋላ በአካባቢዎቹ የተቀጠሩ የመንግስት ሰራተኞች እንዲለቁ፣ በየስፍራው የተቀመጡ የቦታ ስሞችና ባንዲራዎችም እንዲነሱ ተግባብተናል ብለዋል። የተፈናቃዮች የእርሻ መሬትና መኖሪያ ቤታቸውን ነጻ በማድረግ እንደሚመለስላቸውም ተናግረዋል። ተመላሽ ተፈናቃዮች ከነዋሪዎች ጋር የአካባቢ አስተዳደር እንደሚመርጡ የተናገሩት ምክትል ፕሬዚደንቱ አስተዳደሮቹን የፌዴራሉ መንግስት በመዋቅሩ ስር እንዲቆዩ ይፈልጋል፣ የትግራይ ክልል ጊዜያዊ አስተዳደር ደግሞ በክልሉ ስር እንዲሆን አቋም ይዟል ሲሉ የተፈጠሩ ልዩነቶችም አመልክተዋል። ሌተናል ጄኔራል ታደሰ ወረደ ከፌዴራሉ መንግስት ጋር ተግባብተንበታል ያሉት መንገድ የፕሪቶሪያው ሰላም ስምምነት ባከበረ መልኩ የትግራይን ህዝብ ጥያቄ እንዲፈታ ለመስራት ነው ብለዋል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን ትናንት ሰኞ ምሽት ባወጣው መግለጫ የህወሓት ኃይሎች በአማራ ህዝብ ላይ አራተኛ ዙር ጥቃት ከፍተዋል ሲል ከሷል። የፌዴራሉ መንግስትና የአማራ ክልል መንግስት ህወሓት በአማራ ህዝብ ላይ እንደከፈተው የገለጸው ጥቃት በአስቸኳይ እንዲያስቆሙ አብን በመግለጫው ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በማህበራዊ ስር ገጻቸው ባሰፈሩት ጽሁፍ ክስተቱ በፌዴራሉ መንግስትና በትግራይ ጊዜያዊ አስተዳደር ወይም በህወሓት አሊያም በትግራይና በአማራ ክልሎች መካከል የተፈጠረ ግጭት አይደለም ብለዋል። ይልቁንም የፕሪቶሪያው የሰላም ስምምነት የሚያደናቅፉ ኃይሎች የፈጠሩት እንደሆነ ገልጸው ብቸኛ አዋጭ መንገድ ግን ሰላም ነው ሲሉ አሳስበዋል። አቶ ጌታቸው አደናቃፊ ያሏቸውን ኃይሎች ማንነት በስም ለይተው አልጠቀሱም። ለአሜሪካ ድምፅ ሙልጌታ አጽባህም መቀለም።
የተከታተላችሁት ለምሽቱ ያዝነውን አብይ ርዕስ ነበር። አሁን ቀጥሎ የትንታኔው መጽሔት ይቀጥላል። በምዕራብ በቤጊ ወረዳ በቀጠለው ግጭት 3 ሰዎች መገደላቸውን ነዋሪዎች ገለጹ። በምዕራብ ወለጋ ዞን ቤጊ ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል በቀጠለው ግጭት ቢያንስ 3 ሰዎች መገደላቸውን ነዋሪዎች ተናግረዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት ነዋሪዎቹ 3ቱ አርሶ አደሮች ትላንት ሰኞ ረፋድ ላይ የተገደሉት የኦሮሞ ነጻነት ሰራዊት አባላትን ለመፈለግ አሰሳ እያደረጉ በነበሩ የመንግስት የጸጥታ ኃይሎች ነው ብለዋል። በጉዳዩ ላይ ከቤጊ ወረዳና ከምዕራብ ወለጋ ዞን እንዲሁም ደግሞ ከኦሮሚያ ክልል የአስተዳደርና የጸጥታ ቢሮ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ይሁንና የፌዴራል መንግስት ከዚህ ቀደም በተለያዩ ጊዜያቶች በሰጣቸው መግለጫዎች ያልታጠቁ ሰዎችን ኢላማ እንደማያደርግ ገልጾ የሚቀርብበትን ክሶች ማስተባበሉ የሚታወስ ነው። ፀሐይ ዳምጠው ዘገባ አላት።
ተራዛሚ ግጭት በቀጠለበት የኦሮሚያ ክልል ምዕራብ ወለጋ ዞን ቤጊ ወረዳ ለሊስቱ ሎጲ ቀበሌ ትናንት ሰኞ ሚያዝያ 7 ቀን 2016 ዓ.ም የኦሮሞ ነጻነት ሰራዊት አባላትን እያሰሱ በነበሩ የመንግስት የጸጥታ ኃይሎች ቢያንስ 3 አርሶ አደሮች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። የቀበሌው ነዋሪ መሆናቸውን የገለጹትና ለደህንነታቸው ሲባል ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ የግድያውን ሁኔታ አስረድተዋል።
ቀደም ሲል የኦሮሞ ነጻነት ሰራዊት በቤጊ ወረዳ ለሊስቱ ሎፕ ቀበሌ ውስጥ ይንቀሳቀስ ስለነበር ትላንት ለአሰሳ ወደ አካባቢው የመጡ የመንግስት የጸጥታ ኃይሎች 3 ንጹሐን ዜጎችን ገድለዋል። የሸኔ አባላት ያሉበትን ቦታ ታውቃላችሁ፣ እነርሱን ትመግባላችሁ ብለው ነው የገደሏቸው። እንዲህ አይነት ድርጊት በአካባቢያችን ከተጀመረ አመታት አልፈዋል።
ሌላው የቤጊ ወረዳ ነዋሪና በተመሳሳይ ስጋት ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪም በምዕራብ ወለጋ ዞን ባሉት ወረዳዎችና የገጠር ቀበሌዎች ውስጥ ሰሞኑን የመንግስት የጸጥታ ኃይሎች አሰሳ ላይ መሆናቸውን ጠቅመው ተፈጠረ ያሉትን ችግር ገልጸዋል።
መከላከያ መጣ ሲባል የአካባቢው ነዋሪዎች የበለው ወደሚባል አካባቢ ይሸሻሉ። በዚህ ሳምንትም የመንግስት የጸጥታ ኃይሎች አሰሳ ይወጣሉ ሲባል ህዝቡ ንብረቱንና ቀየውን ትቶ እየሸሸ ነው። በላልስቱ ሎፕ ቀበሌ ውስጥም የተገደሉት ንጹሃን ዜጎች ናቸው። የግድያው ምክንያትም ሸኔን ትቀልባላችሁ የሚል ነው። ቆይ ህዝቡ ምን ያድርግ? ሁለቱም የጦር መሳሪያ ይዘው ነው የሚንቀሳቀሱት። አብሉን ካሉ እምቢ ማለት አይቻልም። አሁን ችግሩ እየከፋ ነው።
እኚሁ አስተያየት ሰጪ አክለውም በአካባቢው ይፈጸማል ያሉት የሲቪሎች ግድያ እንዲቆም ጠይቀዋል።
በምዕራብ ወለጋ ዞን በቤጊ በቆንዳላ እና ሌሎችም ወረዳዎች ውስጥ ከወረዳ ከተሞች ውጭ ያለው የመንግስት መዋቅር ከፈረሰ አመታት አልፈዋል። የመንግስት የጸጥታ ኃይሎች ወደ ቀበሌዎች ሲመጡ የሸኔ ታጣቂዎች ይሸሻሉ። መንገድ ላይ የተገኘው ሰው ሁሉ ግን እርምጃ ይወሰድበታል። አሁን የንጹሃን ዜጎች ግድያ ተባብሷል። ይህ የዘፈቀደ ግድያ እንዲቆምልን የዓለም ማህበረሰብ በአንድ ድምፅ ከጎናችን እንዲሆን እንጠይቃለን።
ነዋሪዎች ያልታጠቁት ሰዎች ግድያን አስመልክቶ ባነሱት ቅሬታ ላይ ከቤጊ ወረዳና ከምዕራብ ወለጋ ዞን አስተዳደሮች እንዲሁም ከኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ይሁንና በቅርቡ በአማራ ክልል ተፈጸሙ ከተባሉ መሰል ግድያዎች ጋር በተያያዘ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የኢትዮጵያ መከላከያ ሰራዊትና የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ኢላማ አያደርጉም ሲሉ ክሱን ተከላክለዋል። እርምጃ የሚወሰደውም በተጠናና በተደራጀ ህግ እንዲሁም የሀገሪቱ አሰራሮች በሚፈቅዱለት መሰረት ነው ሲሉ ምላሽ መስጠታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በሰሜን ጎንደር ዞን ዳባት ወረዳ ለታገተው ኤርትራዊ ህፃን 400 ሺህ ብር የማስለቀቂያ ቤዛ ገንዘብ እንደተጠየቁ ወላጅ አባቱ ተናገሩ። በወረዳው በሚገኘው የዓለም ዋጭ ስደተኞች መጠለያ የሚኖሩት የታጋቹ ህፃን አባት አቶ መሐመድ ኡስማን ልጃቸው ከታገተ 2 ሳምንት ማስቆጠሩን ገልጸው የተጠየቁትን ገንዘብ ለማሰባሰብ ልመና ላይ መሰማራታቸውን ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ ጉዳዩን ከሚመለከታቸው የጸጥታ አካላት ጋር በመሆን እያጣራ እንደሆነ ተናግሯል። የስደተኞች መጠለያ ጣቢያው የሚገኝበት የጭላ ቀበሌ አስተዳደር ደግሞ ጉዳዩን ፖሊስ እየተከታተለው እንዳለና ከእገታው ጋር በተገናኘ የተያዘ ግለሰብም መኖሩን አስታውቋል። በዓለም ዋጭ መጠለያ ጣቢያ የሚገኙ ሌሎች የኤርትራውያን ስደተኞች እገታን ጨምሮም ልዩ ልዩ የጸጥታ ችግሮች እያጋጠሟቸው እንደሆነም አመልክቷል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
በአማራ ክልል ሰሜን ጎንደር ዞን ዳባት ወረዳ የጭላ ቀበሌ በተቋቋመው የዓለም ዋጭ የስደተኞች መጠለያ ጣቢያ የሚኖሩት ኤርትራዊው ስደተኛ አቶ መሐመድ ዑስማን ባለፈው መጋቢት 26 ቀን 2016 ዓ.ም ልጃቸው አማን መሐመድ በአቅራቢያው ከሚገኘው የዳባት ትምህርት ቤት ከቀኑ 10 ሰዓት ላይ በመመለስ ላይ እያለ ባልታወቁ ሰዎች ታግተው መወሰዱን ለአሜሪካ ድምፅ ተናግረዋል። አጋቾቹ በየሁለት ቀናቱ እየደወሉ የማስለቀቂያ ገንዘብ እንደሚጠይቋቸውም ገልጸዋል።
አጋቾቹ ዛሬ ከደቂቃዎች በፊትም ደውለውልኝ ነበር። 400 ሺህ ብር ክፈል ብለውኛል። እኔ ይህን ያህል ገንዘብ ከየትም ላመጣ አልችልም። እስከዚህች ዕለት ድረስ ይኸው በየአብያተ ክርስቲያናቱና በየመስጊዱ ለልጄ ማስለቀቂያ የሚሆን ገንዘብ ለማሰባሰብ በልመና ላይ ነኝ። ሌሎች ስደተኞችም በልመና ይተባበሩኛል። ሆኖም እስካሁን የተገኘ ገንዘብ የለም። ልጄ እያለቀሰ በስልክ ያሰሙኛል። ጭንቀት ይዞታል።
ልጃቸው የታገተበትን የባጃጅ ተሽከርካሪ የሰሌዳ ቁጥር ጠቅሰው ጉዳዩን ለፖሊስ ቢያመለክቱም እስካሁን የተገኘ ውጤት እንደሌለ አቶ መሐመድ ተናግረዋል። ስለ ጉዳዩ የተጠየቁት የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና ውጭ ግንኙነት ዲሬክተር አቶ በአካል ንጉሴ በበኩላቸው ተከታዩን ምላሽ ሰጥተዋል።
አንድ ልጅ የጠፋ አለ እና እገታ ሳይሆን አይቀርም የሚል መረጃ ስለመጣ እንደ ተቋም ከሚመለከታቸው የጸጥታ አካላት ጋር በመሆን ጉዳዩን የማጣራት ስራ እየሰራን ነው።
የዓለም ዋጭ መጠለያ ጣቢያ የሚገኝበት የጭላ ቀበሌ አስተዳዳሪ አቶ ምናለ ግንብነህ ደግሞ ከህፃን አማን መሐመድ ጋራ ሌላ ያስተማሪ ልጅም አብሮ መታገቱን ጠቁመው ጉዳዩን ፖሊስ ይዞታል ክትትሉም ቀጥሏል በማለት ለአሜሪካ ድምጽ ገልጿል።
ከተማ ላይ ነው ቀበሌ 4 ላይ ነው ተይዞ ተወሰደ የሚባል ያለ ልጅ እንዴት ሄደ ወደ የት ሄደ የሚለውን መረጃ ያሰባሰብነ ነው። በተጨማሪም የታዘሩ የታሰረ ልጅ አለ ያው መረጃ እየተባለ ነው ያለ።
ከዳባት ከተማ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የታጋቹን ህፃን ጉዳይ ይዘውታል ከተባሉት ኢንስፔክተር አለሙ በስልክና በአጭር የጽሑፍ መልእክት አስተያየት ብንጠይቅም ምላሽ አልሰጡንም። ስደተኞቹ በበኩላቸው በአለሙ አጭ የስደተኞች መጠለያ ጣቢያ ያለው አጠቃላይ የጸጥታ ይዞታ አሳሳቢ መሆኑን ይናገራሉ። ሰዎች ሲታገቱም ያሁኑ የመጀመሪያው እንዳልሆነ አቶ መሐመድ ዑስማን ያስረዳሉ።
እድሜውን አደ ፍልሰኝ ለምን ተራን ደሞ ነረም
ከዚህ ቀደም አንድ ስደተኛ ታግቶ 2 ሚሊዮን 500 ሺህ ብር ተጠይቆ ነበር። ሆኖም ታጋቹ ገንዘቡን ከፍሎ ይሁን አጋቾቹ ተደርሶባቸው ባላውቅም ከጥቂት ጊዜ በኋላ ተለቋል። ሌላው ስደተኛም እንዲሁ ታግቶ 1 ሚሊዮን 500 ሺህ ብር ተጠይቆ በስንት ልመና 300 ሺህ ብር ከፍሎ ነው የተለቀቀው።
የዓብዩ ተክኤ የተባሉ ሌላው የመጠለያ ጣቢያው ነዋሪም የአካባቢው የጸጥታ ችግር እየተባባሰ መምጣቱንና ታጣቂዎች በዚህ ሳምንት ብቻ 32 የስልክ ቀፎዎችን መውሰዳቸውን ገልጸዋል። በሌሊቱ ሰዓት ወደ መጠለያው እየገቡ ንብረት ይዘርፋሉ ያሏቸው ታጣቂዎቹ ሰዎችንም መግደላቸውን አመልክተዋል።
ምጫይ መቅተል ትዘለይ ወይ ሱልካ
የሰዎች መታገት መገደል የተለመደ ነው። ስለዚህ ጉዳይ ሁልጊዜ ነው መረጃ የምንሰጠው። እርምጃ ሲወሰድ ግን አናይም። ከዚህ በፊት አንድ ቄስ በጥይት ተመተው አሁን አካል ጉዳተኛ ሆነዋል። 3 ሰዎች ደግሞ ተገድለውብናል። ማን እንደገደላቸው እንኳን አይታወቅም። ምክንያቱም ወደ ህግ ቀርቦ የተጠየቀ ሰው የለም።
በዳባት ወረዳ የጭላ ቀበሌ አስተዳዳሪው አቶ መናለ ግንብነህ በበኩላቸው በስደተኞች ላይ የተፈጸመ ግድያ መኖሩን አላውቅም ብለዋል። አልፎ አልፎ ሲያጋጥም የነበረው የስልክ ቅሚያም አሁን እየቀነሰ መጥቶ ወደ 0 መውረዱን ተናግረዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የኮሙኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴም እንዲህ አይነት የጸጥታ ስጋት መኖሩን የሚያሳይ ሪፖርት አልቀረበልንም ብለዋል።
እንደ ሀገርም እንደ ክልልም ስደተኞች የተጠለሉበት ክልል ከስደተኛ ጋር በተያያዘ ይህን ያክል አስጊ የጸጥታ ሁኔታ እስካሁን ሪፖርት የተደረገ የለም በእኛ በኩል።
ስደተኞቹ ግን በመጠለያ ጣቢያው ላለው የጸጥታ ችግር መንግስት ትኩረት እንዲሰጠው ተማጽነዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመቀጠል የምናልፈው ወደ ጎረቤት ሀገር ሱዳን ነው። የተዘነጋው የሱዳን ጦርነት ተስፋ እንደራቀው አንድ አመት ሞልቶታል። የሱዳን የእርስ በርስ ጦርነት ከተቀሰቀሰ ትላንት ማክሰኞ በጎርጎሮሲያኑ ሚያዝያ 15 አንድ አመቱን ይዟል። ተንታኞችም ውጊያውን የሚያስቆም መፍትሄ በቅርብ ጊዜ ይገኛል የሚል ተስፋ እንደሌላቸው ይናገራሉ። ጦርነቱ በቀጠለ ቁጥርም ሱዳን የሽብርተኞች ቡድን መፈልፈያ በመሆኗ ተጋላጭነቷ እየባሰ እንደሚሄድም ስጋታቸውን ይገልጻሉ። ሄነሪ ዊልኪንስ ከትልቋ የሱዳን ከተማ ኦምዱርማን እስካሁን ስራቸውን ከቀጠሉ ጥቂት ሆስፒታሎች በአንደኛው የበጎ ፈቃድ አገልግሎት የሚሰጡ ሰው አነጋግሮ ያጠናቀረውን ዘገባ የሚከተለው ነው። ቆንጅታዬ ታቀርበዋለች።
የሱዳን ጦርነት ልክ ከአንድ አመት በፊት በዛሬዋ ቀን ከተቀሰቀሰበት ጊዜ አንስቶ ዋና ከተማዋ ካርቱም እና ትልቋ ከተማ ኡምዱርማን በሰውና በንብረት መጠነ ሰፊ ውድመት ደርሶባቸዋል። በሚሊዮኖች የሚቆጠሩ ነዋሪዎች በጦር ሰራዊቱና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል የሚካሄደውን ውጊያ ሸሽተው ተሰደዋል። መውጫ መንገድ በማጣት የቀሩ ወይም እዚሁ ቆይቼ እረዳለሁ ብለው የቆዩ አንዳንድ ሰዎች ግን አሉ። ሞሚን አህመድ አባስ ኡምዱርማን ውስጥ አሁንም እየሰሩ ካሉ የመጨረሻዎቹ ጥቂት ሆስፒታሎች ውስጥ ባንዱ የበጎ ፈቃድ አገልግሎት እየሰጡ ናቸው። ችግረኞችን ጥዬ ሸሽቼ አልሄድም ብለዋል።
Sadly, I don't see this conflict as particularly ripe for any kind of resolution right now. Both sides think
በተለይ አሁን የሚተማመኑት በኔር ዳታ ላይ ሆኖ በፍጹም ጥያቸው ሊሄድ አልችልም። ስለዚህ ቁስለኞች የሚያስፈልጋቸው መሰረታዊ ምግብ፣ መጠለያና ሕክምና ማግኘታቸውን ለማረጋገጥ እዚሁ ቆያለሁ። በዚህ ጊዜ ጥለናቸው ብንሄድ የባሰ ችግር ላይ ይወድቃሉ።
ሆስፒታሉ የሕክምና ቁሳቁስ አቅርቦት እጥረት እንዲሁም የጸጥታ ችግርም እንዳለበት አባስ ገልጸዋል። በተደጋጋሚ ለሚደርሱ የአየር ጥቃቶችና ውጊያዎችም የተጋለጠ እንደሆነ ነው የተናገሩት። የሰብአዊ ረድኤት ድርጅቶችና ጋዜጠኞች ዋና ከተማዋ ካርቱም የሚሆን ሌሎች በርካታ አካባቢዎች ለመግባት ባለመቻላቸው የተነሳ ሀገሪቱ ስላለባት ችግር ዓለም አቀፉ ማህበረሰብ ዘንድ በሚገባ እንዳይሰማ አድርጓል። በመሆኑም ተቺዎችና ዲፕሎማቶች የሱዳኑን ውጊያ የተረሳው ጦርነት ብለው እየገለጹት ነው። ጦርነቱ ከጀመረ ወዲህ 16,000 ሰዎች እንደተገደሉ የሚገመት ሲሆን 8.6 ሚሊዮን ሰው ከቀየው ተፈናቅሎ ተሰዷል። ተፋላሚዎቹ ወገኖች ዓለም አቀፉ ማህበረሰብ ጫና አሳድሮ እንዲደራደሩ ማድረግ እንዳለበት ተንታኞች ያሳስባሉ። የሚሳካ አይመስልም የሚሉም አሉ። ካምረን ሃርሰን በስትራቴጂያዊና ዓለም አቀፋዊ ጥናቶች ተቋም የአፍሪካ ፕሮግራም አንጋፋ አባል ናቸው። የሚከተለውን አስተያየት ለቪኦኤ ሰጥተዋል።
As long as they continue to be sustained by external actors, providing them...
የሚያሳዝነው ይሄ ግጭት በአሁኑ ሰዓት አንዳች መፍትሄ የሚያገኝበት ደረጃ ላይ አይደለም። ሁለቱም ወገኖች ያኛውን ወገን አሸንፈዋለው ብለው ያስባሉ ወይም ማሸነፍ አለብን ይላሉ ነው። በዚያም ላይ የውጭ አካላት የጦር መሳሪያ እስካቀረቡላቸውና በስለላውም እስከረዷቸው ድረስ ውጊያውን ይቀጥላሉ።
በቅርቡ የወጣ የዩናይትድ ስቴትስ የደህንነት ሪፖርት ጦርነቱ በቀጠለ መጠን ሱዳን የሽብርተኞች መፈልፈያ የመሆኗ እጣ እየጎለበተ እንደሚሄድ አመልክቷል። ሱዳን ተወላጁ የሎንግ አይላንድ ዩኒቨርሲቲ ረዳት ፕሮፌሰር ባክሪ አልመድኒም ይህንኑ አመለካከት አስተጋብተዋል።
ወጣቶች አሉ፣ ጉልበት አላቸው፣ የተቆጡ ናቸው። የጎሳ ክፍፍሉም አለ። በዚያ ላይ ደግሞ እዚህ ቦታ ፍትሃዊ ጦርነት እየተካሄደ ነው የሚል ትርክት አለ።
አብዛኞቹ ሱዳናውያን ሁለቱንም የተዋጊዎቹን ወገኖች መሪዎች አይወዷቸውም። በዲሞክራሲያዊ መንገድ የመረጣቸውም የለም። የውጊያው ገፈት ቀማሽ ግን ሲቪሉ ህዝብ ነው። በኦምዱርማኑ ሆስፒታል በፈቃደኝነት የሚያገለግሉት ሞሜና አባስ ሀገራችንን የዓለም ህብረተሰብ ጣልቃ ገብቶ ሊረዳት ይገባል ብለዋል።
ለሱዳን ቀውሶች መፍትሄ ለማምጣት ዓለም አቀፍ እገዛ በአስቸኳይ ያስፈልጋል። እየቀጠለ ስላለው ስቃይና ስለሚደርሰው ውድመት በደንብ ማሳወቅ ይገባል።
ጦርነቱ አንድ ዓመት ደፍኗል። እንደሚታየውም ጠቀም ያለ ድጋፍ ከውጭ ወደዚያ እያመራ አይመስልም።
በሳምንቱ መጨረሻ ኢራን በእስራኤል ላይ ጥቃት በመፈጸሟ ምክንያት ጦርነቱ እንዳይስፋፋ ስጋት ከመፈጠሩም በፊት ቢሆን
አስከትለን የምናልፈው እንግዲህ እንደሰማችሁት በዩናይትድ ስቴትስና በኢራቅ ጉዳይ ላይ ነው። ፕሬዚዳንት ጆ ባይደን የኢራቁን ጠቅላይ ሚኒስትር ትላንትና ሰኞ እያስተናገዱ ባለበት ወቅት ሁሉም አይኖች በሳምንቱ መጨረሻ ላይ ታሪካዊና የመጀመሪያ እየተባለ የሚገለጸውን ጥቃት በእስራኤል ላይ ባደረሰችው ኢራን ላይ አተኩረዋል። ጥቃቱ የተስፋፋ ቀጠናዊ ጦርነት እንዳያስከትልም ተሰግቷል። ይህም ሁለቱ መሪዎች በተገናኙበት ወቅት ትኩረት የሰጡት ጉዳይ እንደነበረ ተገልጿል። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችንን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
የአሪዞና ክፍለ ግዛት ጠቅላይ ፍርድ ቤት በ1800ዎቹ ዓመታት በነበረ ሕግ መሰረት ጽንስ ማስወረድ በጠቅላላ እንዲከለከል ያሳለፈውን ውሳኔ በመቃወም ከትናንት በስቲያ እሁድ በክፍለ ግዛቲቱ ዋና ከተማ የተቃውሞ ሰልፍ ተካሂዷል። ከፕሬዚደንት ጆ ባይደን ጋር አብረው በምርጫው የሚወዳደሩት ምክትል ፕሬዚደንታቸው ካመላ ሃሪስ አሪዞና ላይ ባደረጉት ንግግር ጽንስ የማስወረድ መብትን ለማስከበር የሚካሄደው ትግል የነጻነት ትግል ነው ብለዋል።
In America, freedom is not to be given. It is not to be bestowed.
በአሜሪካ ነጻነትን ማንም ለማንም የሚሰጠው ነገር አይደለም። ችሮታም አይደለም፣ መብታችን ነው። ይሄ ደግሞ የራስን ሰውነት በሚመለከት ጉዳይ ላይ የመወሰን ነጻነትንም ይጨምራል። መንግስት በራሳችን ሰውነት ምን ማድረግ እንዳለብን ሊነግረን አይገባም።
እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮ ቪ ዌድ በሚል ስያሜው የሚታወቀውን ጽንስ ማስወረድን ህገ መንግስታዊ መብት ያደረገውን የ1973ቱን ውሳኔውን ከቀለበሰው ወዲህ ክፍለ ግዛቶች የየራሳቸውን ህግ የመደንገግ መብት ተሰጥቷቸዋል። ውሳኔውን እውን ካደረጉት 6 የጠቅላይ ፍርድ ቤቱ ዳኞች መካከል 3ቱ በዶናልድ ትራምፕ የተሾሙ ናቸው። ትራምፕ ታዲያ ክፍለ ግዛቶች ይህንን መብት እንዲያገኙ ረድቻለሁ፣ ያም በመሆኑ ጽንስ ማስወረድ በአገር አቀፍ ደረጃ እንዲታገድ ማድረግ አሁን አስፈላጊ አይደለም ብለዋል።
Because we don't need it any longer because we broke Roe v. Wade and we did something that nobody thought was possible.
አስፈላጊ ስላልሆነ ነው፣ ምክንያቱም ሮቪ ዌድን ሰርዘናል።
አይቻልም የተባለውን ነገር አድርገን ያን ስልጣን መልሰን ለግዛቶች ሰጥተናል። ግዛቶቹም ግሩም በሆነ መንገድ መስራት ይዘዋል። አንዳንዶቹ ወጋ አጥባቂ መንገድ፣ አንዳንዶቹ ወጋ አጥባቂ ባልሆነ መንገድ እየሰሩበት ነው። ስለዚህ መስራት ባለበት መንገድ እየሰራ ነው።
የፕሬዝደንት ጆ ባይደን የምርጫ ዘመቻ በበኩሉ ትራምፕ ጽንስ የማስወረድ መብትን በፌዴራል መንግስት ደረጃ የሚያስከብረውን ውሳኔ እንዲቀለበስ ስላደረጉ አሪዞናን ጨምሮ በአሁኑ ወቅት በሀገሪቱ ለተከተለው ስቃይና ምስቅልቅል ተጠያቂው እሳቸው ናቸው ብሏል።
And now, because of Donald Trump, more than 20 states in our nation have bans.
በአሁኑ ወቅት በዶናልድ ትራምፕ ምክንያት ከ20 የሚበልጡ የሀገራችን ግዛቶች ጽንስ ማስወረድን ከልክለዋል። በዶናልድ ትራምፕ ምክንያት በአሁኑ ጊዜ ለአቅመ ሔዋን ከደረሱ 3 ሴቶች መካከል አንዷ የምትኖረው ጽንስ ማስወረድ በትራምፕ እገዳ በተጣለበት ግዛት ውስጥ ነው።
ትራምፕ ወጋ አጥባቂ አስተዳደር ያሏቸው ግዛቶች አሁንም ቢሆን ወጋ አጥባቂ ህግጋት የመደንገግ ነጻነት ሊኖራቸው ይገባል ቢሉም የአሪዞናው ጠቅላይ ፍርድ ቤት ያሳለፈውን በመደፈርና ከስጋ ዘመድ የተፈጠረ ጽንስም ማስወረድ ጭምር የሚከለክለውን ውሳኔ አስመልክቶ ለጋዜጠኞች በሰጡት ቃል ከመጠን በላይ ጥብቅ የሆነ ውሳኔ ነው ብለዋል።
You're having some very, very beautiful harmony, to be honest with you.
እውነቱን ለመናገር በጣም ውብ የሆነ ህብረት ነው ያለው። እንግዲህ አንዳንዱ ጋር ለምሳሌ አሪዞናን ብንወስድ ዳኛው ጉዳዩን ወደ 1864 የሚመልስ ውሳኔ ሰጥተዋል። ግን መንግስት ይቀይረዋል። መለወጡ አይቀርም። እኔም አልስማማበትም።
ምክትል ፕሬዚደንት ካሜላ ሃሪስ በበኩላቸው አሪዞና ውስጥ የሆነው ትራምፕ በስነ ተዋልዶ መብት ላይ የከፈቱት የለየለት ጥቃት ሲሉ የገለጹት አካል ነው ብለዋል።
So here's what a second Trump term looks like. More bans, more suffering, and less freedom.
ስለዚህ ሁለተኛው የትራምፕ አስተዳደር ምንና እንዴት አይነት እንደሚሆን ልንገራችሁ። ተጨማሪ ገደቦች፣ የባሰ ስቃይ፣ የባሰ ነጻነት እጦት።
የፕሬዝዳንት ባይደን የምርጫ ዘመቻ በመጪው ምርጫ አሪዞና ላይ የጽንስ ማስወረድ ጉዳይ ሲቀርብ ባለፉት 2 አመታት ካንሳስና ኦሃዮ ላይ ሪፐብሊካኖች ድጋፍ እንዳጡት ሁሉ ያችን ወደ የትኛውም ልታጋድል የምትችል ክፍለ ግዛት ለማሸነፍ ይረዳናል ብለው ተስፋ አድርገዋል። ትራምፕ የጽንስ ማስወረድ ጉዳይ በመራጮች ድጋፍ ረገድ ጉዳት ሊያስከትል እንደሚችል ያመኑ ይመስላል። ደጋፊዎቻቸውን በዚህ ጉዳይ ልባችሁ የሚላችሁን ተከተሉ፣ ግን ደግሞ በምርጫው ማሸነፍ እንዳለብን እንዳትዘነጉ ብለዋል።
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ አስቀድመን ያስተዋወቅነውን ሳይሆን የሰማችሁት የነበረው ወይም ደግሞ ስትከታተሉ የቆያችሁት በዩናይትድ ስቴትስ ውስጥ እየተካሄደ ባለው የመጪው ፕሬዝዳንታዊ የምርጫ ዘመቻ ቁልፍ ከሆኑ ጉዳዮች አንዱ የጽንስ ማስወረድ ጉዳይ ነው። በሱ ዙሪያ የተጠናቀረውን ዘገባ ነበር። አሁን አስቀድመን ወደ አስተዋወቅነው የኢራቁ ጠቅላይ ሚኒስትር በዚህ ከፕሬዝዳንት ጆ ባይደን ጋር መገናኘታቸውን በተመለከተ የተሰናዳውን ዘገባ እናደምጣለን።
በሳምንቱ መጨረሻ ኢራን በእስራኤል ላይ ጥቃት በመፈጸሟ ምክንያት ጦርነቱ እንዳይስፋፋ ስጋት ከመፈጠሩም በፊት ቢሆን የኢራቁ መሪ ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ከጆ ባይደን ጋር በሚኖራቸው ቆይታ በርካታ ጉዳዮች ላይ ሊነጋገሩ እንደሚችሉ ይገመታል። አሜሪካ ኢራን እስራኤል ላይ በአየር ያደረሰችው ጥቃት የከሸፈ እንደነበር ብትናገርም የኢራኑ መሪ በበኩላቸው በእስራኤልና በሐማስ መካከል ያለው ግጭት በቀጠናው ዋና አሳሳቢ ጉዳይ እንደሆነ ያምናሉ።
እንደ እውነቱ ከሆነ በሺ የሚቆጠሩ ሲቪሎችን፣ ሴቶችንና ሕፃናትን ሕይወት የቀጠፈውን ይህንን ጦርነት ለማቆም ጉጉት አለን። እንዲሁም የጦርነት ቀጠናው እንዳይስፋፋ የሚደረገውን ጥረት እናበረታታለን።
የአሜሪካ ጦር በኢራቅ ለ10 ዓመታት የዘለቀ ቆይታ ያደረገ በመሆኑ ምክንያት የሁለቱ አገራት ግንኙነት በጥንቃቄ መያዝ እንዲያስፈልገው አድርጓል። በሰሜን ኢራቅ የሚገኙት የአሜሪካ የአየር ጥቃት መፈጸሚያ መሳሪያዎች የኢራንን ሚሳይሎች መጥቶ ለመጣል አገልግሎት ላይ ውለዋል። ባይደን እንደሚሉት የኢራን የረጅም ጊዜ ባላንጣ የሆነችው ኢራቅ ሰላምን ለማምጣት ትልቅ ሚና አላት።
በቀላሉ ለመናገር ትብብራችን ለየሀገሮቻችን ለመካከለኛው ምስራቅ እንዲሁም እንደማምነው ለዓለም አስፈላጊ ነው።
ይህ በእንዲህ እንዳለ የኢራቁ ምክትል ጠቅላይ ሚኒስትር ሞሐመድ አሊ ታሚም ከአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ዛሬ ማለዳ ተገናኝተዋል። ሁለቱ ወገኖች የኢራንን ጥቃት ለማክሸፍ በቀጠናው የተደረገውን ትብብር አድንቀው ግጭቱ እንዳይባባስ ጥሪ አድርገዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን
And I think what this weekend demonstrated is that Israel did not have to and does not have to.
ያሳለፍነው ሳምንት የሚያሳየን ነገር ቢኖር እስራኤል የሚደርስባትን ጥቃት ብቻዋን መከላከል እንደሌለባት ነው። ከጥቃቱ ጀምሮ በነበሩት 36 ሰዓታት ችግሩ እንዳይባባስ ዲፕሎማሲያዊ ምላሽ ለመስጠት በማስተባበር ላይ ነበርን። ጥንካሬያችንንም ሆነ ብልህነታችንን በተመለከተ መልእክቱ ሊደርሳቸው ይገባል።
የኢራቁ ምክትል ጠቅላይ ሚኒስትር መሐመድ አሊ ታሚም በበኩላቸው ይህን ብለዋል።
ወጀራ المنطقه برمتها لاتون حرب واسعه تزعزع
ሁሉም ወገኖች ራሳቸውን እንዲያቀቡና የዓለም አቀፍ ደንቦችን እንዲያከብሩ እንጠይቃለን።
ሁለቱ ወገኖች ዛሬ ሰኞ በነበራቸው ስብሰባ ላይ ይህ ነው የሚባል የጋራ ውሳኔ ይፋ ባያደርጉም ተንታኞች እንደሚሉት ግን የኢራቅ መሪዎች ሊያደርጉ የሚገባቸው ነገሮች አሉ። ዳንኤል በይማን በስትራቴጂካዊና ዓለም አቀፍ ጥናት ማዕከል ባልደረባ ናቸው።
ኢራቅ ሁኔታው እንዳይባባስ ያላትን ፍላጎት ግልጽ ማድረግ አለባት። ከኢራን ከአረብ ሀገራት እንዲሁም ከአሜሪካ ጋራ ንግግር በማድረግ ሁሉም ኃይሎች ውጥረቱን ለማርገብ ኃላፊነት የተሞላ እርምጃ እንዲወስዱ እንደምትሻ ግልጽ ማድረግ አለባት።
እስራኤል ለጥቃቱ የምትሰጠው ምላሽ በማሰላሰል ላይ ባለችበት በዚህ ወቅት በቀጠናው ያሉ ተዋናያን አርፈው አልተቀመጡም። ዛሬ ሰኞ የኢራቁ ፕሬዝዳንት የዮርዳኖስን ንጉስ አግኝተው አነጋግረዋል። የዮርዳኖስ ንጉሳዊ ቢሮ እንዳስተዋወቀው ሁለቱ ወገኖች ግጭቱ የሚባባስ ከሆነ የሚፈጠረውን አደገኛነት በተመለከተ ተነጋግረዋል። አኒታ ፓውል ላከችው ዘገባ እንግዶል ለነኝ ዋሽንግተን ዲሲ።
የተከታተላችሁት የምሽቱን ዘገባዎችና ዜናዎች ነበረ። አስከትለን ደግሞ የምናልፈው ዘለግ ወዳሉ ሳምንታዊ መሰናዶችና ዘገባዎች ነው። አስቀድመን የምናልፈው ወደ ትምህርት ነክ ዘገባዎች ነው። በ16 ዓመት ታዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃና የአየር ንብረት ለውጥ ዙሪያ በ12 ትምህርት ቤቶች ለሚማሩ ተማሪዎች የግንዛቤ ማስጨበጫ ሰጥቷል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋር የመግባቢያ ሰነድ በመፈራረም ቀጣዩ ትውልድ በአካባቢ ጥበቃ ትምህርት፣ በአረንጓዴ ልማትና በአየር ንብረት ለውጥ ዙሪያ በማስተማር ተጽዕኖ ለመፍጠር የሚያስችል እንቅስቃሴ ጀምሯል። ስመኝሽ ቆየ ታዳጊዋን ልዕልና ኃይሉና የዋን ፕላኔት መስራችና ስራ አስኪያጅ አቶ ዘላለም አማረን በማነጋገር ያሰናዳችው ዘገባ በመቀጠል ይቀርባል።
የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች።
መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለው እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ። ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ።
ልዕልና፣ ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች።
ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድን ነው ሰው እንደዚህ የማይጨነቀው ብዬ ሁሌ ማስብ ነበረ። እናም ከመኪና ሲጥል እናድል ነበረ እንደዚህ አይነት ነገር ሲፈጠር።
ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች።
እና ጓደኞቼ ነበር መጀመሪያ ያለኝ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከሰፖርት ቲቸር ጋር ሆነ አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ።
እና ተቋቁሞ ማለት ነው?
አዎ፣ እንደ ክለብ። አዎ። እና ይሄ አፍተር ስኩል አክቲቪቲ ላይ አራውንድ ላይክ 45 ሜምበርስ
ነበሩ።
እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛ ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ ትምህርት ቤት።
ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል።
አንድ ዓመት በፊት ነበረ ከዋን ፕላኔት ምስተር ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አን አግሪመንት ዌር ሁለታችንም አብረን የምንሰራቸው የተለያዩ አይነት
ከመዋለ ህጻናት አንስቶ እስከ 12ኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ።
በዚህ በኩል ስቲያን ኢንተርናሽናል ትምህርት ቤት ነኛ ያለው የትምህርት ጥራትና በዛ በኩል ደግሞ የአንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከሆሪዞንታል ጋርደን የምንለው ስለምሳሌ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ኦልሬዲ ፕሮጀክቱ ተጀምረዋል።
ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው።
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱን ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹም ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ።
አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁልጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። ትምህርት ቤታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔት ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱል ወይ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲትዩሽንስ ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆን መጠን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው 11-12 ትምህርት ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምን 50-100-200 ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን።
አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ።
ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ የዛፎችን ቁጥር መቀን ይቀንስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ነው። ለምሳሌ አሁን በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቀም ማጥቆም ለምሳሌ እነኝህ ጥረቶች አድርገን ተስፋ እየነባቸው ናቸው። ይህ እንግዲህ በጉልበት ወይ ደግሞ በጣና በህጎች የምታደርጊው አይደለም። ወደፊት ኦብቪየስሊ እንግዲህ አገሪቷ ህግና ፖሊሲ በስ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለን። ግን አትሊስት ያን አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁል ጊዜ አሁን ቦትል ከጎን ያለ ሲያ መጠጣበት ነው። የዛሬ ግን ስድስት ወርና ዓመት ብትጠይቅኝ ግን በቀን አንድ ሁለት ሪሳይክል ቦትል ወስጄ መጠጣትና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበረኝ። ዋንስ ግን በተቋም ደረጃ ግን ዳራያ መሆን አለበት ሲባል እኔን መለወጥ ጀምራል ብዬ አስባለሁ።
የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች።
ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገ የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ላብ ሪዘርቭ ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው።
ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
የምሽቱ የመጨረሻውን ዘገባችን እናስተዋውቃችሁ። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት እያደረገች ትገኛለች። አስማማየ ነው በዚህ ዙሪያ ዘገባለሁ።
ያለፉት አምስት ዓመታት ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ቀስ በቀስ ክፍት እያደረገች የመጣችባቸው ናቸው። በቴሌኮም ዘርፍ የተጀመረው የውጭ ኩባንያዎች በአገር ውስጥ ኢኮኖሚ ተሳትፎ፣ ባለፈው ዓመት ደግሞ የባንክ ዘርፍን ለውጭ ባለሀብቶች ክፍት የሚያደርግ የፖሊሲ ማሻሻያን በማድረግ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ መጋቢት 13 2016 ዓ.ም ከነጋዴዎች ጋር በነበራቸው ውይይት ደግሞ መንግስታቸው ከዚህ በፊት በኢትዮጵያን ባለሀብቶች ብቻ ይሰሩ የነበሩ የጅምላና ችርቻሮ ንግድን ለውጭ ባለሀብቶች ክፍት ለማድረግ ዝግጅት እያደረገ መሆኑን ተናግረዋል።
ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦውን እንዲያደርጉ ህግ እናወጣለን። ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም፣ ታውቃላችሁ፣ ማሰራጨት ስለማይፈቀድ አሁን እንፈቅዳለን።
የኢትዮጵያ መንግስት ለሚያደርጋቸው የፖሊሲ ማሻሻያዎች ሀገራዊ ኢኮኖሚያዊ ሁኔታን በምክንያትነት ያነሳል። ዋይቼም የተባለ የኢንቨስትመንት አማካሪ የግል ድርጅትን የሚመሩት አቶ ያሬድ ኃይለመስቀል ግን ይህን የመንግስት የፖሊሲ ማሻሻያ ከዓለም ባንክ የኢኮኖሚ ሪፎርም ግፊት ጋር ያያይዙታል። በተለይም ኢኮኖሚ በዶላር እጥረት መፈተኑ ለዚህ ገፊ ምክንያት መሆኑን ይጠቅሳሉ።
የወርልድ ባንክ ብድር ወይም አይኤምኤፍን ድጋፍ ኢትዮጵያ ማግኘት ካለባት ይህንን ነገር አትገቡምና አትሰሩም የሚል ነገር አማራጭ አይደለም። ስለዚህ ምርጫም ጉዳይ አይደለም። የፖሊሲም እንደዚህ ኢኒሽቲቭ መምጣት ይሄ ነገር ቢሆን ቀድሞ ሊመጣ ይችል ነበር ይህን ማድረግ የሚለው። ስለዚህ ይሄ ነገር ያው ይከፈታል። አሁን በብዛት አሁን የተከለከሉ የምንላቸው ሴክተሮች ምንድን ናቸው? ኤክስፖርት ማድረግ አይፈቀድም፣ ኢምፖርት መግባትም አይፈቅድም ነበር ኢትዮጵያ። እንደገና ሪቴልም ዲስትሪቢሽን ላይ መግባት ማከፋፈል ላይ ማለት ነው። አሁን ለምሳሌ አሜሪካን ሀገር ያለ ወልማርት ገብቶ እቃውን አመጥቶ ሱፐር ማርኬት ከፍቶ መሸጥን አይፈቅድለትም፣ ላይሰንስ አይሰጠውም። ዘይት ማምረት ይፈቅዳል። ዘይት መሸጥና ማከፋፈል ሆልሴል ነው የሚሆነው እንጂ ሱፐር ማርኬት ከፍቶ ዘይት መሸጥ አይችልም። ስለዚህ ይሄ ነው የተከፈተው። አሁን ምንድን ነው ስታርባክ አሁን ወይም ደግሞ ወልማርት ወይም ቴስኮ ከእንግሊዝ ሀገር መጥቶ ሱፐር ማርኬት ከፍቶ እቃውን አምጥቶ ሸጦ መሄድ ይችላል። ወይ ደግሞ ትልቅ ካምፓኒ ራሱ አሁን ስታርባክ ቡና ይገዛ እንደሆነ አሁን ከኢትዮጵያ ነገርሽ የሚገዛ አሁን ግን እዚህ የግዢ ኦፊስ ከፍቶ ገዝቶ ጭኖ ወደ ኤክስፖርት ማድረግ ይችላል የሚል ነው። ስለዚህ ይሄ ነው የተከፈተው ማለት ነው።
ይህም ቢሆን ኢኮኖሚው እንደዚህ አይነት ለውጦች ያስፈልገዋል ያሉት አቶ ያሬድ የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ መስራት ይኖርባቸዋል ብለዋል።
ሌላው ዓለም የሚፈልገው ደረጃ ምርት ማቅረብ የሚያስችሉ ግብዓቶች ይዘው ሊመጡ ይችላሉ። ለምሳሌ ራሱ ገዝቶ ራሱ የሚሸጥ ከሆነ ስታርባክ ወይም ሰሊጥ የሚገዛ ምናምን ካምፓኒ ከሆነ ለገበያው የሚፈልገው ፕሮዳክት እንዲያቀርብለት ሊደግፍ ይችላል ሊል ይችላል። ኢቨን እነዚህ አሁን ያሉት ኤክስፖርተሮች ከነዚሁ ካምፓኒዎች ጋር ፓርትነር አድርገው ሊያደርጉ ይችላሉ የሚል ግምት አለኝ። እና ኦፍኮርስ ያለው ችግር ለኤክስፖርተሩ ፈተና ነው የሚሆነው። በቅርብ ቀን በትናንሽ ኤክስፖርተሮች እና በምናምኖች ላይ ሊፈጠጥን ይችላል። ግን ትላልቆቹ ደግሞ ምናልባት ይሄ ነገር ከተፈቀደ በሽርክና ሊቀላቀሉ ይችላሉ ከውጭዎቹ ጋር ማለት ነው። የውጮቹ ሲመጡ ግን ያው ገበያ ይዘው ስለሚመጡ ዲሙ የራሳቸውን ፍላጎትና ገበያ ይዘው ስለሚመጡ ምናልባት ሀገሪቱ ውስጥ ያለውን ምርት ሊያነቃቃ ይችላል ማለት ነው።
ይህ የመንግስት እርምጃ የሀገሪቱን ኢኮኖሚ ለውጭ ውድድር ክፍት የማድረግ ሂደት ነው የሚሉት የኢኮኖሚ ባለሙያው አቶ ክቡር ገና በበኩላቸው የአሁኑን ውሳኔ ጨምሮ ከዚህ በፊት የተደረጉ ኢኮኖሚያዊ ማሻሻያዎች ካለበቂ ውይይትና ዝግጅት የተደረጉ ናቸው ሲሉ ይተቻሉ።
በእኔ አስተያየት እንግዲህ አሁን ጠብ ጠብ እየተባለ በሩ መከፈቱ ነው። ምንም አይነት እቅድና ፕሮግራም በአጠቃላይ የቀረበ ባለመኖሩ በስመ ሊበራላይዜሽን ዛሬ ይከፈታል ነገ ደግሞ ይከፈታል ከነገ ወዲያ ይከፈታል የሚለው በፕሮግራም ደረጃም የሚታይ ሳይሆን ዝም ብሎ በተለያየ መልኩ ለሚመጡት ጥያቄዎች በተለይ ከውጭ የፋይናንሻል ኢንስቲትዩሽኖች ጥያቄዎች ሲመጡ የነሱን ጥያቄ ለመመለስ የተዘጋጀ ነው የሚመስለው። ሌሎች ሀገሮች ለረጅም ጊዜ በራቸውን ዘግተው የሄዱ የከፈቱ አሉ። ውጤቱም ጥሩ ሆነው የታይባቸው አሉ። ነገር ግን በቅድ ነው ያደረጉት። ህዝባቸውን አሳትፈው ነው የሄዱት።
የኢትዮጵያ መንግስት የቴሌኮም ዘርፍን ለውጭ ባለ ሀብት ክፍት ማድረጉን ተከትሎ የኬንያው ሳፋሪኮም ኩባንያ በዘርፉ መሰማራቱ የሚታወቅ ነው። ኢትዮ ቴሌኮምን ጨምሮ የተለያዩ የመንግስት ድርጅቶችን በአክሲዮን ድርሻ ለማስተላለፍ ፍላጎት እንዳለውም መንግስት ሲገልጽ ቆይቷል። የኢንቨስትመንትና ኢኮኖሚ አማካሪው አቶ ያሬድ ኃይለመስቀል መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት እያደረገ ቢመጣም አሁን ባለው ሀገራዊ ሁኔታ ግን ትልቅ ዓለም አቀፍ ኩባንያዎች መጥተው ኢንቨስት ለማድረግ ፍላጎት ይኖራቸዋል ብለው እንደማያምኑ ይናገራሉ።
ሞስት ፕሮባብሊ አሁን የምንገምተው አሁን ዱባይ ያሉ ሱፐርማርኬቶች ሊስፋፉ ይችላሉ፣ ኬንያ ምናምን ያሉ እንጂ ትላልቅ የምዕራብ ሪቴሎች አሁን በዚህ ሰዓት ይገባሉ ብዬ አልገምትም። ሁለት አደጋዎች አሉ። አንደኛው የፖለቲካል ሪስክ ነው። በትላልቆቹ ለመናባቢያኖች ብዙም ምቾት የማይሰጥ ሁኔታ ነው ያለው። ሁለተኛው ደግሞ የውጭ ምንዛሪ እጥረት።
ሌላው የኢኮኖሚ ባለሙያ አቶ ክቡር ገናም በዚህ ሀሳብ ይስማማሉ።
የውጭ ባለሀብት ለመምጣት የሚያያቸው ሁኔታዎች አሉ። ከፖለቲካ ምልህ በፖለቲካው ላይ ብዙም ትኩረት ላይሰጥ ቢችልም የተማረ የሰው ሀይል በቂ የሰው ሀይል አለ ወይ? ኢንፍራስትራክቸሩ የሚስማማ ነው ወይ? ግብአት ሊያመጡ የሚችሉ ድርጅቶች በበቂ ሁኔታ አሉ ወይ የሚለውን በሙሉ ገንዘቡን ደግሞ አፍሶ ወደ ሀገሩ ለመሄድ ይዞ ለመውጣት የሚቻልበት ሁኔታ አለ ወይ ብሎ እነዚህን ጥያቄዎች ሲጠየቅ መልሱ ብዙም አጠጋቢ ስለማይሆን በአንዴ በሩ ስለተከፈተ የውጭ ባለሀብት ይመጣል ብሎ መጠበቅ አይቻልም። የሀገር ውስጥ ባለሀብት ለእኔ እንደሚመስለኝ ቅድሚያ የተሰጠው ለውጭ ባለሀብት ስለሆነ የሀገር ውስጥ ባለሀብት በራስ ታገል አይነት ነገር ነው። በራስ የማትችለውን በቃ ትተኸው ሜዳውን ለጎበዙ ለጠንካራው ባለሀብት መድረኩ ለእነሱ እንዲመቻቸው ነው እየቀረበ ያለ ይመስለኛል።
በኢትዮጵያ ያለው የንግድ ስራ በአብዛኛው በቤተሰብ ደረጃ የሚመራና ያልዘመነ ነው የሚሉት የኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ ይህን አሰራር መቀየር እንዳለባቸው ይመክራሉ። መንግስትም ኢኮኖሚውን ለውጭ ባለሀብቶች ክፍት ከማድረግ ጎን ለጎን የሀገር ውስጥ ባለሀብቶችን ማጠናከርና ሀገራዊ የሰላም ሁኔታውን ማሻሻል እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ እናመሰግናለን። በነገው ምሽት በሌላ መሰናዶ እንጠብቃችኋለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ነበር። ጤና ይስጥልን።
Thank you.